ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እንኳን ለዓለም አቀፍ የሴቶች ቀን ማርች 8 አደረሳችሁ። ክቡራንና ክቡራት
እንኳን ለማርች 8 አደረሳችሁ። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ የካቲት 29 2010 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን። በድጋሚ የምናስተናግዳችሁ አዲሱ አበበና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ።
ኢትዮጵያ ውስጥ ላለው ችግር መልሱ የበለጠ ነጻነት እንጂ መገደብ አይደለም ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን አስታውቀዋል።
It is important that the country move on past the state of emergency as quickly as possible. We hope that can occur.
በሀገሪቱ የተጣለው ያስቸኳይ ጊዜ አዋጅ በተቻለ ፍጥነት መነሳቱ አስፈላጊ ነው።
በአብይ ርዕስ ዘገባ ዝርዝር አድርገን ይዘናቸዋል። ለአርዕስተ ዜናው አዲሱ
ከምሽቱ ዜና መካከል ቀደም ሲል እንደገለጽነው የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ኢትዮጵያ ውስጥ ላለው ችግር መልሱ የበለጠ ነጻነት እንጂ መገደብ አይደለም ማለታቸውና እኒሁ ውጭ ጉዳይ ሚኒስትር ፕሬዝዳንት ዶናልድ ትራምፕ አፍሪካ ላይ በሰነዘሩት ጸያፍ አነጋገር የተነሳውን ተቃውሞ ለማርገብ ዩናይትድ ስቴትስ ከፍተኛ ጥረት እንደምታደርግም አስገንዝበዋል። ሩሲያና ዚምባብዌ የንግድ ስምምነት በመፈራረም ግንኙነቶቻቸውን እያጠናከሩ መሆናቸው ተሰማ። ሰሜን ኮሪያና ዩናይትድ ስቴትስ ለሰላም እንዲተጉ ቻይና ጠየቀች የሚሉ ይገኙባቸዋል።
አመሰግናለሁ አዲሱ። አሁን የሰዓቱን ዋና ዋና የዓለም ዜና እናስተማችሁ።
ቀደም ሲል እንዳልነው ኢትዮጵያ ውስጥ ላለው ችግር መልሱ የበለጠ ነጻነት እንጂ መገደብ አይደለም ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን አስታውቀዋል። ኢትዮጵያ ውስጥ የተጣለውን ያስቸኳይ ጊዜ አዋጅ አስመልክቶ አገራቸው ስትገልጽ የቆየችውን አቋም ያጠናከሩት ቲለርሰን መሰብሰብን እና ሐሳብን የመግለጽ ነጻነትን የመሳሰሉትን መብቶች እንደሚገደብ አመልክተው አዋጁ በተቻለ ፍጥነት እንዲነሳ ጠይቀዋል። የአስቸኳይ ጊዜ አዋጁ ነጻነቶችንና መብቶችን እንደሚገድብ አመልክተዋል። ኢትዮጵያውያን ዜጎችም ሐሳባቸውን በሰላማዊ መንገድ ብቻ የመግለጽ ኃላፊነት እንዳለባቸው ቲለርሰን ገልጠዋል። በአፍሪካ ጉብኝታቸው ኢትዮጵያ የሚገኙት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዛሬ አዲስ አበባ ላይ ከአፍሪካ ህብረት ሊቀመንበር ሞሱ ፋኪ ጋር ተገናኝተዋል። ቲለርሰን በዚህ ወቅት ፕሬዚዳንት ዶናልድ ትራምፕ አፍሪካ ላይ የሰነዘሩት ጠያፍ አነጋገር ያስከተለው ውዝግብ ለማስተካከል ዩናይትድ ስቴትስ ከፍተኛ ጥረት እንደምታደርግ አረጋግጠዋል። ፕሬዚዳንት ትራምፕ ከሁለት ወራት በፊት ነበር በአፍሪካና በሄይቲ ህዝቦች ላይ ጠያፍ አስተያየት የሰነዘሩት። እናም የአፍሪካ ህብረትና አያሌ የአፍሪካ መንግስታት በዚያ አነጋገራቸው በጣም ተናደውና አዝነው እንደነበር ይታወሳል። የዕለቱ አብይ ርዕስ ሰፋ አድርጎ ይተነትነዋል።
የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከዚምባብዌ ጋር ሀገራቸው ያላትን ግንኙነት በሚያጠናክር እርምጃ የኢኮኖሚ ስምምነት ተፈራረሙ። ሚኒስትሩ የቀድሞይቱ ሶቪየት ህብረት ወዳጅ የነበሩ ሀገሮችን ማለትም ኢትዮጵያን፣ ሞዛምቢክንና አንጎላን ጨምሮ በሚያደርጓቸው የአምስት የአፍሪካ ሀገሮች ጉብኝታቸው ነው ዚምባብዌ ጎራ ያሉት። ሚስተር ላቭሮቭ በዛሬው የሐራሬ ጉብኝታቸው በንግድና ኢንዱስትሪ ዘርፎች ሶስት የትብብር ስምምነቶችን የፈረሙ ሲሆን ይህ ጉብኝታቸው ከአሜሪካ አቻቸው የአፍሪካ የመጀመሪያ ጉዞ ጋር መገጣጠሙም ታውቋል። በአንደበተ ርቱዕነታቸው የሚታወቁት ሰርጌይ ላቭሮቭ በዚሁ ጊዜ በዚምባብዌ ሰብአዊ መብቶች ረገጣና ሌሎችም ጭቆናዎች ይፈጸማሉ በሚል ዩናይትድ ስቴትስ በዚያች ሀገር ላይ የጣለችውን የምጣኔ ሀብት ማዕቀብ በሂስ ጠርበዋል። ላቭሮቭ በተጨማሪም ቻይና አፍሪካ ውስጥ ያላትን ሚና በተመለከተ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን አመለካከትን ነቅፈዋል። ቲለርሰን በሰጡት አስተያየት ቻይና አፍሪካ ውስጥ ጥገኝነትን ታበረታታለች በማለት መንቀፋቸው ታውቋል። በመጽሔት ዝርዝር ያለ ዘገባ ይኖረናል።
በዩናይትድ ስቴትስና በቻይና መካከል ካለው የንግድ ጉድለት $1 ቢሊዮን እንዲቀነስ የትራምፕ አስተዳደር ጠየቀ። ጥያቄው የቀረበው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በብረትና በአሉሚኒየም ገቢ ንግድ ላይ ተጨማሪ ቀረጥ ለመጣል ያቀረቡትን ሐሳብ የተጋጋለ ዓለም አቀፍ ንግግር ባስነሳበት ወቅት መሆኑ ነው። የጀስሚን አኒ ዘገባ አለን፣ ሶሎሞን ክፍሌ ያቀርባል።
በዩናይትድ ስቴትስ እና በቻይና መካከለ ያለው ግንኙነት በአጠቃላይ ጤናማ መሆኑን ፕሬዚደንት ዶናልድ ትራምፕ ትላንት ባሰራጩት የትዊተር መልእክት ተጠቁመዋል። ይሁን እንጂ ብለዋል ፕሬዚደንቱ በሁለቱ ሀገሮች መካከለ ያለውን የንግድ ጉድለት ለማጥበብ የሚያስችል እቅድ በጋራ መንደፍ አለባቸው። የትራምፕ አስተዳደር ፍትሃዊነት የጎደላቸው በሚባሉ የንግድ ግንኙነቶች ላይ ጠንካራ አቋም መያዙን የዋይት ሃውስ ቃል አቀባይ ሳራ ሳንደርስ ለጋዜጠኞች ተናግረዋል።
President's been very clear that he wants to address the trade imbalance that the United States
ከብዙ ሀገሮች ጋር ባሏት የንግድ ግንኙነቶች ውስጥ የሚስተዋለው ሚዛን ማጣት እንዲስተካከል እንደሚፈልጉ ፕሬዝዳንቱ በግልጽ አሳውቀዋል። ብዙ ሀገሮች በዩናይትድ ስቴትስ ላይ ለረጅም ጊዜ ጥቅም ሲመቱባት ቆይተዋል። ከእንግዲህ እርሳቸው ያዩ ይህ አድራጎት እንደማይቀጥል ተናግረዋል።
ከፕሬዝዳንት ትራምፕ ሐሳብ ተቀናቃኞች አንዱ የሆኑት የተወካዮች ምክር ቤት አፈ ጉባኤ ፖል ራያን ከመጠን ያለፈ የብረትና የአሉሚኒየም ምርት ወደ ዩናይትድ ስቴትስ መግባቱን ባይክዱም እርምጃው ከጅምላ ይልቅ በተወሰኑ አካባቢዎች ወይም ሀገሮች ላይ ያነጣጠረ ቢሆን እንደሚመረጥ ይመክራሉ። በቻይናና በአሜሪካ መካከል ባሉት የንግድ ግንኙነቶች ላይ እንደሚመክሩ ፕሬዝዳንት ሲ ጂፒንግ የምጣኔ ሀብት አማካሪዎቻቸውን በቅርቡ ወደ ዋሽንግተን ልከው ነበር። ቻይና እየጠየቀች ያለችው ዩናይትድ ስቴትስ ንግድን የመከላከያ ዘዴዎችን አስፍታ ከመጠቀም እንድትቆጠብ ነው። የቻይና ምክትል የውጭ ጉዳይ ሚኒስትር ሊ ባኦዶንግ
We don't want a trade war. We hope to abide by the international rules, especially the rules of the World Trade Organization.
የንግድ ጦርነትን አንፈልግም። በዓለም አቀፍ ደንቦች በተለይ በዓለም የንግድ ድርጅት ደንቦች እንገዛለን ብለን ተስፋ እናደርጋለን። ይህንን በሚመለከት ቻይናና ዩናይትድ ስቴትስ እየተመካከረን የሚቻለውን ሁሉ ለማስተናገድም ዝግጁ ነን ነው ያሉት የቻይናው ምክትል የውጭ ጉዳይ ሚኒስትር ሊ ባኦዶንግ። በሌላ በኩል ደግሞ ወትሮ የፕሬዝደንት ትራምፕ ዋና ነቃፊ የሆኑት የሕግ መወሰኛው ምክር ቤት የህዳጣኑ መሪ ቻክ ሹመር የፕሬዝደንቱ እርምጃ በቻይና ላይ ያነጣጠረ እስከሆነ ድረስ እንደሚደግፏቸው አመልክተዋል።
ሰሜን ኮሪያና ዩናይትድ ስቴትስ ወቅታዊ ሁኔታዎችን ግምት ውስጥ በማስገባት ለሰላም እንዲታገሉ የቻይና የውጭ ጉዳይ ሚኒስትር ዋንጊ አሳሰቡ። በሳምንቱ መጀመሪያ ላይ በተካሄደው ውይይት የደቡብ ኮሪያ ባለስልጣናት እንደገለጹት የኒውክሌር ግንባታን አስመልክቶ ሰሜን ኮሪያ ከዩናይትድ ስቴትስ ጋር ለመወያየትና ሁኔታዎችን ጤናማ ለማድረግ ስምምነት ላይ ተደርሷል። ብዙዎች እንደሚተነብዩት ውይይቶቹ የዲፕሎማሲውን ግንኙነት ይበልጥ ምቹ በማድረግ የማዕቀቦችን መላላትም ሊያስከትሉ ይችላሉ። ቀደም ባለው ጊዜ ሰሜን ኮሪያ የኢኮኖሚ ማዕቀቡ ባለመነሳቱ የኒውክሌር ጦር መሳሪያ መርሃ ግብሯን ለማቆም የገባችውን ቃል ሳታከብር መቆየቷ ይታወሳል።
ሁለት የደቡብ ኮሪያ ባለስልጣናት ከሰሜን ኮሪያው ፕሬዝዳንት ኪም ጆን ኡን ጋር መወያየታቸውን ለትራምፕ አስተዳደር ባለስልጣናት ለማስረዳት ወዲህ ወደ ዩናይትድ ስቴትስ እያመሩ መሆናቸው ተሰማ። ዛሬ ሐሙስ ከሶል የተነሱት ሁለቱ የደቡብ ኮሪያ ባለስልጣናት የብሔራዊ ደህንነት ሹሙ ቹንግ ኡዮንግ እና የብሔራዊ ስለላ አገልግሎት ኃላፊው ሱሁን ናቸው። ሁለቱ ባለስልጣናት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰንን እና የብሔራዊ ደህንነት አማካሪውን ኤችአር ማክማስተርን ጨምሮ ፒዮንግያንግ ውስጥ ከፕሬዝዳንት ኪም ጋራ መወያየታቸውን ያስረዳሉ ተብሎ ይጠበቃል።
ሰሜናዊ ምስራቅ አፍጋኒስታን ውስጥ የደረሰ የዩናይትድ ስቴትስ ነው የተባለ የአየር ጥቃት በፓኪስታን ታሊባን የሚካሄድ የአጥፍቶ ጠፊ ቦምብ ፍንዳታ መለማመጃ ማዕከልን አውድሞ ከ20 በላይ ታጣቂዎችን መግደሉ ተገለጠ። የአፍጋኒስታን ባለስልጣናት ይፋ ባደረጉት ማረጋገጫ መሰረት የዛሬው ጥቃት የተፈጸመው ፓኪስታንን በሚያዋስነው ኩናር ክፍለ ሀገር ውስጥ ከደረሰው ጥቃት ማግስት መሆኑ ነው። የመከላከያ ሚኒስቴር ቃል አቀባይ ዶላት ዋዚሪ በሰጡት ቃል በተራራማው የሻልተን አካባቢ የተካሄደውና 15 ሽብርተኞችን የገደለው ጥቃት ከአፍጋኒስታን ወታደሮች ጋር በመተባበር የተካሄደ መሆኑን ገልጸዋል። ይሁንና የነውጠኞቹን ግቢ ያጠቁት የዩናይትድ ስቴትስ ሰው አልባ አይሮፕላኖች ወይም ድሮኖች ወይም ተዋጊ ጀቶች ስለመሆናቸው የተናገሩት ነገር የለም።
በመጨረሻም ዛሬ ሐሙስ ማርች 8 ቀደም ሲል እንደገለጽነው ዓለም አቀፍ የሴቶች ቀን ነው። ዕለቱን ለማክበር በሴቶች ላይ የሚደርሱ ምዝበራ፣ አድሎና አመጽ እንዲቆሙ ለመጠየቅ በመላው ዓለም ሰልፎች እየተካሄዱ መሆናቸው ታውቋል። የሰብአዊ መብት ተሟጋቾችም በየስፍራው ከሚካሄዱ ሰልፎች ጎን በመቆም ለሴቶች መብት መከበርና ለእኩልነት የሚካሄደውን ትግል እንደሚደግፉ እያሳዩ ናቸው። ዛሬ ዕለቱን በሚመለከት ልዩ ዝግጅት በሁለተኛው አጋማሽ እንደሚቀርብ እንገልጣለን።
ካም ማርች 8
ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ የካቲት 29 2010 ዓመተ ምህረት ምሽት ፕሮግራም ነው።
መሰረቱ ዩናይትድ ስቴትስ የሆነው ሄለን ኬለር ኢንተርናሽናል የዘንድሮውን ስፒሪት ኦፍ ሄለን ኬለር አዋርድ የሄለን ኬለር መንፈስ ሽልማት ለኢትዮጵያዊቱ የትነበርሽ ንጉሴ ሰጥቷል።
የእሷ ችሎታ ወይም ሄር አቢሊቲስ የሚለው ሽልማት ከዚህ በኋላ የሚቀጥል ይሆናል። በዓለም አቀፍ ደረጃ ለሚገኙ አካል ጉዳተኛ ሴቶች በሶስት ዘርፎች ላይ የሚሰጥ ሽልማት ይሆናል።
የት ነበርሽ ለቪኦኤ ከሰጠችው ቃለ ምልልስ የተቀነጨበን የሰማችሁት። በማርች 8 ዝግጅት ዝርዝሩን ይዘናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና የሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገራለን። ቀዳሚው የዕለቱ አብይ ርዕስ ነው።
ኢትዮጵያ ውስጥ ላለው ችግር መልሱ የበለጠ ነጻነት እንጂ መገደብ አይደለም ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን አስታውቀዋል። ኢትዮጵያ ውስጥ የተጣለውን የአስቸኳይ ጊዜ አዋጅ አስመልክቶ ሀገራቸው ስትገልጽ የቆየችውን አቋም ያጠናከሩት ቲለርሰን መሰብሰብንና የሐሳብን የመግለጽ ነጻነትን የመሳሰሉትን መብቶች እንደሚገድብ አመልክተው አዋጁ በተቻለ ፍጥነት እንዲነሳ ጠይቀዋል። ኢትዮጵያውያን ዜጎችም ሐሳባቸውን በሰላማዊ መንገድ ብቻ የመግለጽ ኃላፊነት እንዳለባቸው ቲለርሰን አሳስበዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው።
ኢትዮጵያን ለመጎብኘት የመጀመሪያው የትራምፕ አስተዳደር ከፍተኛ ባለስልጣን አዲስ አበባ ናቸው። እኚሁ ባለስልጣን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን አዲስ አበባ የገቡትም ኢትዮጵያ መቋጫ ያላገኙ ፖለቲካዊ ሁኔታዎች ውስጥ ባለችበት ወቅት ነው። ስልጣናቸውን እንደሚለቁ ላስታወቁት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ተተኪ አልተመረጠም። በመላው አገሪቱ እየተተገበረ ያለው የአስቸኳይ ጊዜ አዋጅም በአንዳንድ አካባቢዎች ከተጠሩ አድማዎች ጋር ተገጣጥሟል። የሰው ሕይወት የጠፋባቸው ሁኔታዎችም እየተዘገቡ ነው። ከኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ጋር ከተወያዩ በኋላ የጋራ መግለጫ የሰጡት ቲለርሰን እነዚህ ወቅታዊ ጉዳዮች መነሳታቸውን አመልክተዋል። ዩናይትድ ስቴትስ በኢትዮጵያ የታወጀውን የአስቸኳይ ጊዜ አዋጅ በብርቱ ከተቹና ከተቃወሙ ዓለም አቀፍ አጋሮች አንዷ ናት። የውጭ ጉዳይ ሚኒስትር ሬክስ ቲለርሰንም ይሄንኑ በድጋሚ አረጋግጠዋል፣ አጠናክረዋል።
We recognize and share concerns expressed by the government about incidents of violence and loss of life.
የሁከት ክስተቶችና የሕይወት መጥፋትን አሳሳቢነት በተመለከተ በመንግስት የተገለጸውን እንጋራለን፣ እንገነዘባለን። መልሱ ግን ለሕዝቡ የበለጠ ነጻነት መስጠት እንጂ ነጻነትን መገደብ እንዳልሆነ አጥብቀን እናምናለን።
እናም ዩናይትድ ስቴትስ ሁኔታው እንደሚያሳስባት ነው ውጭ ጉዳይ ሚኒስትሩ ያብራሩት።
Given recent events, the United States has expressed our concerns with the government's decision to impose another state of emergency.
አሁን ካሉት ክስተቶች አንጻር መንግስት ሌላ የአስቸኳይ ጊዜ አዋጅ መደንገጉ ዩናይትድ ስቴትስን እንደሚያሳስባት ገልጻለች። ምክንያቱም መሰብሰብንና ሐሳብን በነጻነት መግለጽን በመሳሰሉ መሰረታዊ መብቶች ላይ ገደብ ይጥላል።
We also discussed in our exchange the importance of ensuring that security forces remain disciplined and maintaining law and order, preventing violence. They have a very difficult challenge.
የጸጥታ ኃይሎች ሕግና ሥርዓትን ሲያከብሩና ሁከትን ሲከላከሉ ሥርዓትን ተከትለው የመሆኑን አስፈላጊነትም ተነጋግረናል። አስቸጋሪ የሆነ ፈተና ከፊታቸው ይጠብቃቸዋል። ይህ ግን የጸጥታ ኃይሎችን ሥርዓት የመከተል ሁኔታም ይፈትናል።
ከዚህ አንጻር የኢትዮጵያ ያስቸኳይ ጊዜ አዋጅ በተቻለ ፍጥነት መነሳት አስፈላጊ መሆኑንም የአሜሪካው የውጭ ጉዳይ ሚኒስትር ተጠቁመዋል።
We appreciate the government's responsibility to maintain control and not allow violence to break out and harm innocent people as well.
መንግስት ቁጥጥር ለማድረግና ሁከት እንዳይፈጠር የወሰደውን ኃላፊነት እንረዳለን። የሁከቱ ተጠቂ ሊሆኑ የሚችሉ ንጹሃን ዜጎች ጭምር እንዳይጎዱም መደረግ አለበት።
It is important that the country move on past the state of emergency as quickly as possible. We hope that can occur.
በሀገሪቱ የተጣለው ያስቸኳይ ጊዜ አዋጅ በተቻለ ፍጥነት መነሳቱ አስፈላጊ ነው። ያ ይሆናል ብለንም ተስፋ እናደርጋለን። ቀደም ሲል እንደገለጽኩትም በርካታ እስረኞችን በመልቀቅ በተወሰዱት እርምጃዎች ተብረታተናል። ያ አስፈላጊ እርምጃ ነው። ነገር ግን የኢትዮጵያ ዜጎችም ሁከት ፈጣሪ ባልሆነ ሁኔታ መንቀሳቀስ አለባቸው። መንግስትም ሰላማዊ በሆነ መንገድ ሐሳብን በነጻነት የመግለጽ ሁኔታን እንደሚፈቅድ ተስፋ እናደርጋለን።
የኢትዮጵያ መንግስት ታሳሪዎችን ከመልቀቅ በተጨማሪ ሌሎች እርምጃዎችን እንደሚወስድም የአሜሪካው የውጭ ጉዳይ ሚኒስትር ተስፋቸውን ገልጸዋል።
We welcome the proactive steps that have already been taken with the release of thousands of prisoners including journalists and political
ጋዜጠኞችንና የፖለቲካ መሪዎችን ጨምሮ በሺዎች የሚቆጠሩ ታሳሪዎችን በመልቀቅ የተወሰደውን ተጨባጭ እርምጃ እንደግፋለን። በነጻነት የመናገር የመሰብሰብ ፖለቲካዊ ነጻነቶች ለመፍቀድ ተጨማሪ እርምጃዎች እንዲወሰዱም እናበረታታለን።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አዲስ አበባ የመጡት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የስልጣን መልቀቂያ ጥያቄ ካቀረቡ ከጥቂት ሳምንታት በኋላ ነው። የገዢው ፓርቲ ኢህአዴግ ስራ አስፈጻሚ ኮሚቴ ግን እርሳቸውን የሚተካ መሪ ሰሞኑን እንደሚመረጥ ተቆሟል። ቲለርሰን አጠቃላይውን የሽግግር ሁኔታ የገለጹትም አውንታዊ በሚል ነው።
We recognize the transition that is underway in Ethiopia, the first ever voluntary transfer of power, and I view this as a very positive
በኢትዮጵያ እየተካሄደ ያለውን የስልጣን ሽግግርም እንገነዘባለን። የመጀመሪያ የሆነ በፈቃደኝነት ላይ የተመሰረተ የስልጣን ሽግግር። እኔ ይህንን የዚህ ለጋ ዲሞክራሲ አውንታዊ ምልክት አድርጌ ነው የማየው። ሰላማዊ የሆነ የስልጣን ሽግግር።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ በተጨማሪ ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ጋር ተገናኝተው ተወያይተዋል። ጋዜጣዊ መግለጫም ሰጥተዋል። በዚህና ከኢትዮጵያው የውጭ ጉዳይ ሚኒስትር ጋር በጋራ በሰጡት መግለጫ ላይ የተነሱ ሌሎች ነጥቦችን በሌላ ዘገባ መለሰባቸዋለሁ። ሰሞኑን ስልጣናቸውን እንደሚያስረክቡ ከመጣበቁት የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋርም ተወያይተዋል። ለውጭ ሀገር ጋዜጠኞች ክፍት ስላል ነበር ዝርዝሩን ማወቅ አልተቻለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። የውጭ ጉዳይ ሚኒስትር ሬክስ ቲለርሰንን የአፍሪካ ጉብኝት ዘገባዎች በቅርብ እየተከታተልን ከሰሞኑንም መዘገባችንን እንቀጥላለን። ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የቀድሞ የአፍሪካ ጉዳዮች ረዳት ሚኒስትር ሄርማን ኮህን በአሁኑ ወቅት 5 የአፍሪካ አገሮችን በመጎብኘት ላይ ስላሉት ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ጉዞ በተለይም ኢትዮጵያን አስመልክቶ የሰጡትን አስተያየት መነሻ በማድረግ አነጋግረናቸዋል። ትዝታ በላቸው ነች አምባሳደሩን ያነጋገረችው።
የውጭ ጉዳይ ሚኒስትር ሬክስ ቲለርሰንን የአፍሪካ ጉብኝት በተመለከተ በትዊተር መልእክቶ ከፍተኛው የዩናይትድ ስቴትስ ዲፕሎማት ከኢትዮጵያ መንግስት ባለስልጣናት ጋር ሲነጋገሩ የመልካም አስተዳደር ጉዳዮችን አንስተው እንዲወያዩ ጠቅሰዋል። ይህን ሊያብራሩልን ይችላሉ የሚል ጥያቄ ነው ለአምባሳደር ሄርማን ኮህን በቅድሚያ ያቀረብኩላቸው።
Political situation in Ethiopia is quite unstable right now. There appears to be people who are demonstrating and even causing
ኢትዮጵያ ውስጥ በአሁኑ ወቅት ያለው የፖለቲካ ሁኔታ የተረጋጋ አይደለም። ሰዎች በኦሮሚያም ሆነ በአማራው ክልል ተቃውሞ የሚያሰሙትና ግጭቶች ድረስ የሄዱት በመንግስቱ ልዩነት ይደረግብናል በሚል ነው። መንግስቱ ስልጣኑንና ኢኮኖሚውን ጠቅሎ ይዟል ሲሉ ያማርራሉ። አደባባይ ወጥተውም ተቃውሞ ማሰማት ጀምረዋል። በዚህ ምክንያት ነው መንግስቱ ያስቸኳይ ጊዜ አዋጁን የደነገገው። እንደሚመስለኝ ያለውን ሁኔታ ለመቀየር መንግስት ዲሞክራሲን ማስፈን አለበት። ያን ለማድረግ ምንም የሚያስፈራ ነገር የለም። ያን ቢያደርጉ ለአፍሪካም ጥሩ ምሳሌ ይሆናሉ።
የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን ያወጣሁት ሰላምና ጸጥታን ለማስከበር ንብረትን ከጉዳት ለመጠበቅ ነው ይላል። ይህንስ አጥነዋል? አምባሳደር ሸርማን ኮን ይመልሳሉ።
If you have a state of emergency, it means that something is very wrong. That people are very unhappy and they are objecting to the repressive activities of the
ያስቸኳይ ጊዜ አዋጅ ካወጣሽ በጣም የተራዘመ መሆን የለበትም። ህዝቡ በዚህ ጉዳይ ላይ ፈጽሞ ደስተኛ አይደለም። በመሆኑም የመንግስቱን እንቅስቃሴዎች ለመዝጋት ይወጣሉ። በዚያ ላይ ደግሞ ያስቸኳይ ጊዜ አውጀሽ ህግና ስርዓት አስከብራለሁ ማለት አይቻልም። አሁን የሚያስፈልገው ያስቸኳይ ጊዜ አዋጅ ሳይሆን ወደ ዲሞክራሲ ሽግግር ነው። በኢትዮጵያ ከዚህ ቀደም ዲሞክራሲያዊ ሽግግር ኖሮ አያውቅም። የኢትዮጵያ ህዝብ ብልህና በሳል ነው። ዲሞክራሲያዊ አሰራር ከተፈጠረ ጥሩ ስራ እንደሚሰራ አምናለሁ።
በትዊተር ጽሑፎ ተሰናባቹን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የሚተኩት የኦፒዲኦ ማለትም የኦሮሞ ህዝብ ዲሞክራሲያዊ ድርጅት ሊቀመንበር ዶክተር አብይ አህመድ እንደሚሆኑ ተጠቁመዋል። ከምን በመነሳት ነው ያ እንደሚሆኑ የተጠበቁት?
I don't know that for sure. I don't know what's going on in the minds of people in power. But I was just saying that I thought it would be a very good
ያን በርግጠኝነት አላውቅ። በስልጣን ላይ ባሉ ሰዎች አእምሮ ውስጥ በትክክል ምን እንዳለም አላውቅ። ግን ጥሩ ምርጫ ይሆናል ብዬ ገምቻለሁ። ያ ቢሆን እስካሁን ይበልጥ የተጨቆነውን የኦሮሞ ህዝብ መካስ ይሆናል። ግለሰቡ ማለት ዶክተር አብይ ጥሩ ስም ያለው በመልካም ባህሪው የሚታወቅ በመሆኑም እኔ ብቁ ነው ብዬ እመሰክርለታለሁ። ይመርጡታል ብዬም ተስፋ አደርጋለሁ።
ውጭ ጉዳይ ሚኒስትር ሬክስ ቴለርሰን ለአፍሪካ ጉብኝት ከመነሳታቸው በፊትም ሀገራቱ ከህዝብ ከፍተኛ ቁጥር ላለው የወጣቱ ማህበረሰብ ስራ መፍጠር ይቻላቸው ዘንድ የማህበራዊና ምጣኔ ሀብታዊ ዘርፎችን ይበልጥ እንዲያመቻቹ በንግግሮቻቸው ወቅት እንዲያነሱ መክረዋል። እስቲ ይሄን ደግሞ ያብራሩልን።
Well, the Secretary of State has said that the U.S. wants to help African governments that are fighting terrorism.
Aon, United States berkata chigroch yallubachon hagaroch lemerdat endemitfelg uchi gudda minister Tillerson tenagrawal. Besahel, besemen misraq Nigeria weim Boko Haram bemiyawukaw Chad akababi በማግሪب ሌላው ደግሞ የአልሻባብ ነውጠኞች በሚያከራምሷት ሶማሊያ ዩናይትድ ስቴትስ የርዳታ ጆቿን መዘርጋት ትሻለች። ሁኔታዎችን በደንብ ካየን በእነዚህ አካባቢዎች ሁሉ ያሉ ወጣቶች ስራ ስለሌላቸው ያሸባሪዎች ምልመላ ሰለባ ይሆናሉ። ትምህርት ቤቶች የሉም። ያም አንዱ ችግር ነው። የተሻለ እድል ማግኘት የሚፈልገው የወጣቱ ማህበረሰብ ቁጥር እጅግ ከፍተኛ በመሆኑ እርሱን መርዳት ተቃሚ ይሆናል።
አምባሳደር ሄርማን ኮሄን በዩናይትድ ስቴትስ አፍሪካ ንግድ ትስስር አሁን ካለው የቻይና በአፍሪካ የጎላ ሁለገብ ሚና እንዲሁም በወቅቱ የዶናልድ ትራምፕ አስተዳደር ዩናይትድ ስቴትስ ከአፍሪካ ጋር የሚኖራት የንግድ ልውውጥ መሻሻልን በማምጣት አለመምጣቱ ዙሪያ ላይም ሰፋ ያለ ማብራሪያ ሰጥተዋል። ቻይና በአፍሪካ ልማት ጥሩ አስተዋጽኦ እያደረገች ቢሆንም መሻሻል አለባቸው የሚሏቸውን የግንኙነት ዘርፎች ዘርዝረዋል።
For example, when they do infrastructure projects, they provide soft loans of say from the China Exim Bank or from China insurance companies.
ለምሳሌ ቻይናውያን ለአፍሪካ ብድር ሲሰጡ ከራሳቸው ከኤክሰም ባንክ ወይም ከቻይና የኢንሹራንስ ኩባንያዎች ነው። ይህ ደግሞ በአፍሪካ ሀገሮች ላይ እዳ ይጨምራል። የአፍሪካ ሀገሮች ለራሳቸው ልማት የሚሆን ጥሪት ገንዘብ እንዳይኖራቸው ያደርጋል። ምዕራባውያን የአፍሪካን እዳ ለመቀነስ ባለፉት 20 ዓመታት ብዙ ሰርተዋል። ቻይና ግን አፍሪካን እዳ ውስጥ እየዘፈቀች ነው።
አምባሳደር ሄርማን ኮሄን የአፍሪካ ሀገሮች የቻይናን እዳ መክፈል እንደማይችሉ ጥርጣሬ ያሰምተዋል። ሌላው ለአፍሪካ ከቻይና ጋር የመናገድ ችግር ቻይና በመተዋቋቋማቸው ኩባንያዎች ውስጥ የሚሰሩ ዜጎቿን ወደ አፍሪካ ሀገሮች ማምጣቷ ሲሆን እነርሱም ወደ ሀገራቸው እንደማይመለሱና ይልቁን ንግድ ቤቶችን ከፍተው የተወላጁን የሥራ ዕድል እንደሚሻሙ ገልጸዋል። ቻይና አፍሪካውያንን የምታሰማራው በዝቅተኛ የሥራ መስክም ነው ብለዋል። አድማጮቻችን በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የቀድሞ የአፍሪካ ጉዳዮች ረዳት ሚኒስትር ሄርማን ኮን ጋር ያደረግነው ቃለ ምልልስ አልተጠቃለለም። ወደፊት እንመለስበታለን።
አመሰግናለሁ ትዝታ ወደ ተከታዩ የመጽሔት ዘገባ እናልፋለን። የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህር የኢንተርኔት አምደኛና የፖለቲካ ተንታኙ አቶ ስዩም ተሾመ ዛሬ ጠዋት ከሚኖሩበት የዩኒቨርሲቲው መኖሪያ ቤት ወደ 7 በሚጠጉ ታጣቂ ሰዎች ወይም በጸጥታ ኃይሎች ሲወሰዱ ማየታቸውን ባልደረባቸው ለአሜሪካ ድምጽ ገልጸዋል። አቶ ስዩም ከዚህ ቀደም ተጥሎ በነበረው ያስቸኳይ ጊዜ አዋጅም ለሶስት ወራት ታስረው መፈታታቸው ይታወቃል። ሲዮን ግርማ ዝርዝር ይዛለች።
አቶ ስዩም ተሾመ ከመምህርነታቸው በተጨማሪ ኢትዮ ቲንክ ታንክ በተሰኘው ድረገጻቸው ላይ የፖለቲካ ጉዳዮችና አስተያየታቸውን በመጻፍ በተጨማሪም የአሜሪካ ድምጽ ሬዲዮን ጨምሮ በተለያዩ የሀገር ውስጥና ዓለም አቀፍ የመገናኛ ብዙሃን አስተያየታቸውን በመስጠትም ይታወቃሉ። የስራ ባልደረባቸውና በአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህር የሆኑት አቶ ተስፋዬ ገደፋው አቶ ስዩም ዛሬ በታጣቂዎች ሲወሰዱ ማየታቸውን ተናግረዋል።
መለየው ለባሶች ቤት 7 ነው የመጡት። ቤት ነበረ። ከዛ በኋላ ቤቱን ከከበቡ በኋላ ማንም ወደዚያ እንዳይቀርብ ነው ተከላከሉ። በአጋጣሚ ማግኘት ፈልጌ ነበረ። ማግኘትም ሆነ ማየትም እንደማልችል ነው እንትን ያደረገኝ። ከግቢ ውጭ ፓትሮል አቁመዋል፣ የመከላከያ ፓትሮል። ግቢ ውስጥ ደግሞ የልዩ መኪና የሆነች ነጭ ሲልቨር ከለር በወታደር ታጅባ እሷ በር ላይ ካቆሙ በኋላ ነው ማንም በማያየው ሁኔታ ቤቱን ከፈተሽና ከበረበሩ በኋላ ነው ገብተው ቀጥታ ወደ አዲስ አበባ ነው ወደ ላይ ነው የሄዱት። ወደዚህ ማቆየት አልፈለጉም። እዚህ ወደ እነሱ ማንም እንዳይቀርብ ነው የተከላከሉት። እና የከተማ ፖሊስ፣ የኦሮሚያ አድማ በታኝ ነው የሚባሉት እነሱ ፈጽሞ እዛ አካባቢ አልደረሱም። መከላከያ ሰራዊት ናቸው፣ ቀይ ኮፍያ የለበሱ ልዩ ኮማንዶች ማለት ነው። የት እንደተወሰደ ማወቅ አልተቻለም እስካሁን ድረስ ማንም ጋር። እነዚህ ያሉትን ጸጥታ ኃይሎች ስጠይቃቸው ነበር፣ እኛ ምንም የምናውቀው ነገር የለንም ያሉት። እዚህ ከተማ በቤተሰብም ራስ ስደውልን የት ነው ብለን መናገርም አንችልም።
አቶ ተስፋዬ ከዚህ በኋላ ምንም አይነት የተስፋ ጭላንጭል የለም ይላሉ።
ከዚህ በኋላ ያው የሱ ጣፈንታ እንደሚደርሰን እርግጠኞች ነን። በቃ ምንም ወደኋላ የምትይበት እንትንም የለም እና በአንድ በባዶ እጅ ከጦር መሳሪያ ከታጠቀበት ጋር ምንም ብታደርጊ አትችይም። ታን ነው ነባራዊ ሁኔታ እንጂ እስካሁን ድረስ ነገሮች ሁሉ ሁሉ ይሄዳሉ ብለሽ ነው የምታስቢ። ግን በአሁኑ ሰዓት ላይ እንደዚህ አይነት ስደት ውስጥ አይደለም ያለና ምንም አልተፈጠረም፣ ምንም ነገር የለም። ልዩ ደግሞ በባህሪ እንደዚህ የሚስባቸውም ሆነ የሚያደርጋቸው ነገሮች ወይም አዋጅ አይደሉም፣ ወይም ደግሞ አደራጅ አይደሉም፣ ቅስቀሳም አይደሉም። በቃ ሀፕን ያደረገውን ነገር ያለውን ነገር ነው የሚናገሩ እና የተሰራውን ስራ የተደረገውን ድርጊት ለምን ተናገረ ብለሽ ሰውን ሳሲ ከሆነ ከዚያ ለሄደ ህብረተሰብ ክፍል የሚታገለው ህብረተሰብ ክፍል ምን ሊሆን እንደሚችል ነው። እና እኔ በተቻለ መጠን ቢያንስ የት እንኳን እንዳለ ቦታውን ማወቅ ማስጅት ካስተዲቅ ቤተሰብ እንዳይቀርብ በተከላክለች በመታገ ማለፍ አንችላለ ዛሬ ደቅ ነው ነው የት ነው የምትሄደው? አንተ ምንድነ አንቺ ምንድነች? አንበርክኮች ነው አስፋልት ላይ ጠይቶች እና ያነት ሁኔታ ያለበት ሂደት ነው ያለና
የአቶ ስዩም እህት ወይዘሪት ትዕግስት ተሾመ አሰላ ከተማ እንደምትኖር ገልጻ ቤተሰቡ መታሰራቸውን ከመስማት ውጪ የት እንደሚገኝ ማወቅ እንዳልቻሉ ገልጻልናለች።
ግማሹ ሰበታ ማቆያ ነው የቆየው ይላሉ። በቃ ምንም ይሄን የተባለ የተረጋገጠ ነገር እስካሁን አልደረሰንም። ስለዚህ ሄደንም ለማየት ያው ትክክለኛ መረጃ ማግኘት አለብን። እስካሁን ማንም መረጃ ልሰጠን አልቻለም። በቃ ስልኩም ዝግ ነው፣ ምንም ያገኘነው ነገር የለም። በቃ ጓደኞቹ ምንም ነገር ያገኙት ነገር የለም እስካሁን።
6 ወንድሞችና 4 እህቶች እንዳሉት የተናገረችው እህቱ ጉዳዩን ለሁሉም ቤተሰብ ሳይናገሩ በጭንቀት ላይ መሆናቸውንም ጨምራ ገልጻልናለች። አቶ ስዩም ተሾመ ከዚህ ቀደም በነበረው የአስቸኳይ ጊዜ አዋጅ መስከረም 21 ቀን 2009 ዓ.ም ከሚያስተምሩበት የአምቦ ዩኒቨርሲቲ ወሊሶ ካምፓስ ተወስደው ከታሰሩ ከሶስት ወር በኋላ መፈታታቸው ይታወሳል። ከእስር ከተፈቱ በኋላ በእስር ላይ ያሉ ድብደባ እንደደረሰባቸው፣ በዚህም እግራቸው መመታቱን ገልጸው ነበር። በወቅቱ ዓለም አቀፍ የጋዜጠኞች ደህንነት ተሟጋች ድርጅት ሲፒጄ አቶ ስዩም በአስቸኳይ እንዲፈቱ ሲወተውቱ እንደነበር ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከሚጎበኟቸው 5 የአፍሪካ አገሮች አንዷ ከሆነችው ከዚምባብዌ ጋር የምጣኔ ሀብት ስምምነቶችን ፈርመዋል። የሰርጌይ ላቭሮቭና የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን የመጀመሪያው የአፍሪካ ጉብኝት ተገጣጥሟል። በዩናይትድ ስቴትስ በቻይናና በሩሲያ መካከል የሚካሄደው የበላይነት ሽቅድድምም በአፍሪካ ላይ እየተንጸባረቀ ነው የሚሉት ተንታኞች እየተሰሙ ነው። ዘጋቢዎቻችን አኒታ ፖል ከጆሃንስበርግ፣ ሰባስቲያን ሞፉ ደግሞ ከሐራሬ ያጠናቀሩት ዘገባ አለ። አዳነች ፍሳዬ ታቀርባለች።
የሰርጌይ ላቭሮቭ የአፍሪካ ጉብኝት የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በአፍሪካ ካደረጉት የመጀመሪያ ጉብኝት ጋር ተጋጥሟል። ላቭሮቭ ታዲያ ጉብኝቱን አሜሪካ በዚምባብዌ ላይ በሰብአዊ መብት ረገጣና በሌሎችም የጭቆና ተግባሮች በሚል በሀገሪቱ ላይ የጣለችውን ማዕቀብ ለመንቀፍ ተጠቅመውበታል።
በእርግጠኝነት በተናጠል በአንድ ሀገር ላይ ማዕቀብ በመጣልም ሆነ አንድን ሀገር በሚያስገድድ መልኩ እርምጃ መውሰድን አጥብቀን እንቃወማለን። መጥፎነቱ በዚምባብዌ ላይ እንዲህ አይነት እርምጃ ተወስዷል። እነዚህ የፖለቲካ ዓላማ ያላቸው እርምጃዎች የገበያን ይዘት ያሰናክላሉ። ይህን እርምጃ የሚወስዱት ሀገሮች ህገወጥ በሆነ መንገድ በነጻ ገበያ ኃይሎች ላይ ጣልቃ ይገባሉ።
ላቭሮቭ አያይዘውም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ቻይና ከአፍሪካ ጋር ባላት ግንኙነት ላይ ያላቸውን አመለካከት ነቅፈዋል። ቲለርሰን ወደ አፍሪካ ሲያመሩ ባደረጉት ንግግር ቻይና አፍሪካ ውስጥ ግንኙነትን እያበረታታች ነው ብለው ነበር። ላቭሮቭ ቀጥለውም ሬክስ ቲለርሰን በቻይናና አፍሪካ ግንኙነት ላይ ጠቢብ መሆናቸውን አላወቅም ነበር ሲሉ አፍዘዋል።
ሬክስ ቲለርሰን በቻይናና አፍሪካ ግንኙነት ላይ ጠቢብ መሆናቸውን አላወቅም ነበር። ያም ሆነ ይህ እውነት ይህን ብለው ከሆነ ተገቢ አይመስለኝም። በእንግድነት በሚሄዱባቸው ሀገሮች ላይ እንዲህ አይነት ነቀፌታ ማሰማቱም አግባብ የጎደለው ነው።
በዋሽንግተን የቅርብ ምስራቅ ፖሊሲ ተንታኝ አና ቦሪሶቭስካያ የላቭሮቭ የጉብኝት መስመር ራሱ የታሪክ መሰረት አለው ይላሉ። ቲለርሰን የሚጎበኙት አሸባሪነትን ለመታገል ከአሜሪካ ጋር የተባበሩት መንግስታት ሀገሮችን ሲሆን፣ ላቭሮቭ ግን የቀድሞ የሶቪየት ህብረት አጋር ሀገሮች የነበሩትን ኢትዮጵያን፣ አንጎላንና ሞዛምቢክ ነው የሚጎበኙት ብለዋል ተንታኟ።
በዛ ላይ ላቭሮቭ ብዙ ነገሮችን ለማድረግ እየጣሩ ነው። አንደኛው የክርምሊን ቤተ መንግስት አፍሪካ በኢኮኖሚም ሆነ በሌሎች ብዙ ነገሮች ጠቃሚ መሆኗን ከተገነዘበ ውሎ አድሯል። ሩሲያ እንደ አውሮፓ አቆጣጠር በ1990ዎቹ አመታት ከነበረው ብጥብጥ አፈግፍጋ ቆይታ አሁን ወደ እነዛ ቦታዎች እየተመለሰች ነው። ከነዛ አካባቢዎች አንዷም አፍሪካ ናት።
ላቭሮቭና ቲለርሰን እግር ጥሏቸው ትላንት አዲስ አበባ እንዲገናኙ ተጠብቆ ነበር፣ ግን አልሆነም። ላቭሮቭ የአፍሪካ ጉብኝታቸውን በያዝነው ሳምንት ያበቃሉ። ቲለርሰን ግን እስከ መጪው ሳምንት ይቆያሉ።
ዌብሳይታችን amharic.voanews.com ላይ እንገኛለን። ዘገባዎቻችንን መከታተል ትችላላችሁ። በፌስቡክና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው እንዲሁም በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ማግኘት ትችላላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ33 ደቂቃ ሆኗል። የምናስተናግዳችሁ ሰሎሞን አባተና
አዲሱ አበበ ነን።
እንግዲህ ስለ ማርች 8 አንዲት አጠር ያለች ሙዚቃ እናሰማችሁ። አቤት በሉን የኛ ባንድ።
አቤት በሉኝ አቤት ስሙኝ አቤት በሉኝ አቤት ስሙኝ አቤት አቤት መልሳለን አቤት እኛ ለኛ አቤት 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 እንደት እንደማትሆና እንደሚሆና እንደዋዛ ተታይዘም ይባላል ወይ ራሴ ሶስት ነፍሲዛ
አቤት በሉኝ ወይም እንዳንለያይ አደራ። በየኛ ባንድ ነው የሰማችሁት። የማርች 8 ዝግጅታችን ይቀጥላል። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው።
የዛሬው ለት ደጋግመን እንደገለጽ ነው መጋቢት 8 እንደ አውሮፓ ቆጣጠር በየአመቱ የሚከበረው ዓለም አቀፍ ሴቶች ቀን ነው። እለቱ ሴቶች በፖለቲካዊ፣ በመጣኔ ሀብታዊ፣ በማህበራዊ፣ በባህላዊ ዘርፎች ያስመዘገቧቸው ክንዋኔዎች እየተወሱ የሚከበሩበት ቀን። ይህም ብቻ ሳይሆን ለሴቶች እኩልነት የሚደረጉ እንቅስቃሴዎች እንዲፋጠኑ እንዲጠናከሩም ጥሪ የሚቀርብበትም እለት ነው። ይህ የአውሮፓውያኑ ማርች ወይም መጋቢት ወር ሙሉውን የሴቶች ታሪክ ወር እንደመሆኑ በዝግጅቶቻችን በተለያዩ ቅንብሮች ትኩረት እየተሰጠው ነው። ይህንኑ እንቀጥላለን። ዛሬም እንዲሁ ሰፋ ያለ ጊዜ ሰጥተነዋል። የተለያዩ ቅንብሮች አሉን። ለሴቶች መብት፣ ለአካል ጉዳተኞች መብትና እኩልነት ተሟጋች ጠበቃዋ የተነበርሽ ንጉሴንን እናስቀድማለን። የተነበርሽ በዛሬው ዓለም አቀፍ የሴቶች ቀን አንድ ከፍተኛ ሽልማት አሸንፋለች። መሰረቱ ዩናይትድ ስቴትስ የሆነው ሄለን ኬለር ኢንተርናሽናል የዘንድሮ ስፒሪት ኦፍ ሄለን ኬለር አዋርድ የሄለን ኬለር መንፈስ ሽልማት ሰጥተዋታል። የትነበርሽም በአሁኑ ጊዜ የምትሰራበት Light for the World የተሰኘው ድርጅት ለመጀመሪያ ታላላቅ ክንዋኔዎች ላስመዘገቡ አካል ጉዳተኞች ሴቶች የሚሰጠውን አዲስ ዓመታዊ ሽልማት ዛሬ አስተዋውቃለች። ቆንጅታዬ የተነበርሽን ከናይሮቢ በስልክ አነጋግራታለች።
የተነበርሽ ንጉሴ ስለ ጊዜሽ በጣም አመሰግናለሁ። እንኳን ለሴቶች ቀን አደረሰሽ። ዛሬ ስለተሰጠሽ ሽልማትም እንኳን ደስ ያለሽ። ደስ ብሎናል። The Spirit of Helen Keller የሄለን ኬለር መንፈስ ሽልማት ድርጅቱንም ጭምር አስተዋውቂንና ባገኘሽው እውቅና የተሰማሽንም አክለሽ እንግለጭልን።
እንኳን አብሮ ደስ ያለን። በጣም አመሰግናለሁ። እንኳን አደረሰሽ አንቺንም ቆንጂት።
እንኳን አብሮ አደረሰን።
እንግዲህ ይሄ የሄለን ኬለር መንፈስ ሽልማት ቀደም ሲል አንቺም እንዳስቀመጥሽው ሄለን ኬለር ብዙዎቻችን በተለይ በድሮ የትምህርት ስርዓት ውስጥ ያለፈን ሰዎች በ7ኛ ክፍል መጽሐፍ ላይ ብዙ ኢትዮጵያውያን ስለ ሄለን ኬለር ታሪክ አንብበናል። በጊዜዋ አሜሪካዊት ሆና መስማት ማየት እንዲሁም መናገር የማትችል ሴት ነበረች። እና ይሄ ሽልማት ከ1959 ዓመተ ምህረት ጀምሮ እንደ አውሮፓውያን አቆጣጠር ሲሰጥ የቆየ ሽልማት ነው። እንግዲህ የሚሰጠው የሄለን ኬለርን ስራ ወይም እሷ የምታምንባቸውን እሴቶች መሰረት አድርገው በዚህ ዓለም ላይ ለውጥ አንጥተዋል ተብለው ለታመኑ ሰዎች ነው። እንግዲህ እስካሁን በጣም በርካታ ሰዎች ይህን ሽልማት ተቀብለውታል። አምና ላይ የተባበሩት መንግስታት ዋና ጸሐፊ የነበሩት ባንኪሙን የዚህ ሽልማት ተቀባይ ነበሩ። ከዛ ቀደም ብሎ ደግሞ በነበረው አመት ቢልን ሚሊንዳ ጌትስ ይህንን ሽልማት አግኝተውታል። እንዲሁም ወደ ታች ስንሄድ ወደ ቀደሙት አመታት እነ ዴዝመንድ ቱቱን ማግኘት እንችላለን ከአፍሪካ። በዋነኛነት እንግዲህ የሄለን ኬለር እሷ የምታምንባቸውን ነገሮች ይዘው በአለም ደረጃ እንዲቀጥል ያደረጉ ሰዎችን እውቅና የሚሰጥ ሽልማት ነው። እንግዲህ ሽልማቱ በአካል የሚካሄደው እንደ አውሮፓውያን አቆጣጠር ሜይ ግንቦት 2 አካባቢ ነው። በእኛ ይመስለኛል የሚያዝያ መጨረሻዎቹ አካባቢ ነው።
አዎ የሚያዝያ መጨረሻ ነው። ኒውዮርክ ነው የሚሆነው።
አዎ ኒውዮርክ ነው የሚሆነው። ይሄ የሄለን ኬለር ኢንተርናሽናል በጣም ብዙ ዘርፎች ናቸው ያሉት የሽልማት። የሂማኒቴሪያን አዋርድ የሚባል ደግሞ አለ። ለምሳሌ ሂላሪ ክሊንተን ከዚህ በፊት አግኝተውት የነበሩት ሽልማት ግን አንደኛው ካታጎሪ ስፒሪቱን መንፈሱን ጠብቀው ሄለን ኬለር ታምንባቸው ለነበሩ ነገሮች ተግተው የሰሩና በአለም ላይ በዛ ስራቸው ለውጥ ያመጡ ሰዎችን እውቅና መስጠት ነው የሚሆነው። ስለዚህ እንግዲህ ዛሬ ከዓለም አቀፍ የሴቶች ቀን ጋር ተያይዞ እንዲነሳ ሆኗል ማለት ነው። እኔም ሴት ከመሆኔ በተለይ ደግሞ በጣም ብዙዎቹ ከዚህ በፊት ሽልማቱን የተቀበሉ ሰዎች ስታይ ወይ ፈርጣማ የገንዘብ ጉልበት አለበለዚያም ደግሞ ስልጣን ያላቸው ሰዎች ናቸውና እንዲህ አይነት በተለይ አካል ጉዳተኛ ሆኖ ከአፍሪካ ለዚህ ጉዳይ ቅድሚያ ሰጥቶ ጉዳዩን ማስኬድ መቻልና በዚህ ምውቅና ማግኘት እንግዲህ ጥሩ ነገር ይሆናል ማለት ነው።
እንኳን ደስ ያለሽ፣ ትልቅ ሽልማት ነው። ለዚህ ሽልማት መብቃትሽ በተነገረበት መግለጫ ላይ ለአካል ጉዳተኞች መብት፣ የህዝብን ንቃት ለማሳደግ ለመብታቸው ለመሟገት በግል ባደረገችው ቁርጠኝነትና ለዚህም ጉዳይ ዓለም አቀፍ ድምጽ በመሆኗ ተሰጥቷታል ነው የሚለው ያው ስራዎችሽን አድማጮቻችን በደንብ የሚረዱት ነው። ይህንን ሽልማት ማግኘትሽ ወይም በዚህ ደረጃው ቅና ማግኘትሽ ለስራሽ ለወደፊቱ ስራሽ ምን አስተዋጽኦ አለው?
እንግዲህ አንደኛው ነገር ምንድነው ሄለን ኬለር እንግዲህ አሜሪካዊት ናት ቀደም ሲል እንደነጋገር እንደነበረውና ረጅም ጊዜ በፊት የኖረች ሰው ናት። ይሄ ግን እስበሷ ጊዜ የነበሩ ችግሮች አሁንም ድረስ በአለማችን ላይ እነዚህ አካል ጉዳተኛ የሆኑ ሰዎች የሚገጥሟቸው ችግሮች ናቸው። ስለዚህ አንደኛ የችግሩን ዓለም አቀፋዊ ይዘት፣ ሁለተኛ የለውጡን በጣም አዝጋሚነት ከሚፈለገው ጊዜ አንጻር እንግዲህ በጣም ድሮ ነው፣ በጣም ረጅም ጊዜ ቆይታ ሆኗል ሄለን ኬለር ታሪክ ከሰማን። ስለዚህ አንደኛ ዓለም አቀፋዊነቱ፣ ሁለተኛ ደግሞ የለውጡን አዝጋሚነት የሚዘግብ ይሆናል። ያ እንግዲህ ምንድነው ሰዎች እንዲረዱትና የተሻለ ፍጥነት በጉዳዩ ላይ እንዲወስዱ ያስችላል ብዬ አስባለሁ። በተለይ እኔ አሁን በጣም የምሰራው የአካል ጉዳተኛ ህጻናት ወደ ትምህርት ቤት መግባት ላይ ነውና ሄለን ኬለርም በጣም በትምህርት ታምን ነበረ እና ሰው ከተማረ ነጻ ይወጣል ብዬ አስባለሁኝና ከዚህ ስራዬ ጋራ ይሄ እውቅና ሁለታችንም እኔም ሄለን ኬለርም ለምናምንበት የተሻለ ለአካል ጉዳተኛ ህጻናት ብሩህ ወደፊት ብለን በመናምንበትና ድምጻችንን ከፍ አድርገን በመናገርበት አጀንዳ ላይ ከፍታ ይፈጥራል ብዬ አስባለሁኝ። ሌላው እንግዲህ በተለይ ደግሞ አካል ጉዳተኛ ሴቶች አሁን ላይ በጣም ትኩረት የሚሹ ሆነው አግኝተናቸዋል። ምክንያቱም ከአካል ጉዳተኞችም ይልቅ አካል ጉዳተኛ ሴቶች ተገቢ ቦታ አልተሰጣቸው ናቸው እና እኔም ሄለን ኬለርም በአጋጣሚ በታሪክ አጋጣሚ ሴቶች ሆነን የተገኘን ሰዎች ነን።
የእሷ ብቃት የእሷ ችሎታ የሚል ሽልማት በዛሬው ዕለት አንቺም እንደምታስተዋውቂና እንደምታውጂ ነው በመግለጫው ላይ እየተጠቆመው የነበረው እና ስለሱም ስገልጭልን
በጣም ጥሩ። እንግዲህ በተለይ ሽልማቶች እንደዚህ ተከታትለው ሲመጡ ለምሳሌ የአማራጭ ኖቤል ሽልማቱ ታሳስ ላይ ተካሄደ ነበር። አሁን ደግሞ 6 ወር የስዊድኑ ማለት ነው። አዎ ራይት ላይቭሁድ አዋርድ ምን ነው ይሄ ደግሞ እንግዲህ አሁን 6 ወር ባልሞላ ጊዜ ውስጥ የመጣ ሁለተኛ ሽልማት ነውና ይሄ የሚያሳየን አሁንም ቢሆን አካል ጉዳተኛ ሴቶች ስራ ገና ጎልቶ አልወጣምና ብዙ ያልተነገረላቸው አካል ጉዳተኛ ሴቶች አሉ። ስለዚህ ነው ዛሬ ላይ ከዚህ ከሄለን ኬለር መንፈስ ሽልማት መቀበሌ በተጨማሪ እኔ ብቻ ሳልሆን በጣም በርካታ አካል ጉዳተኛ ሴቶች በነገሮች መጥቀው ወጥተው መታየት ያልቻሉ አሉና በጣም ብዙ ሰው ደግሞ የሚያተኩረው አካል ጉዳታቸው ላይ ነው እንጂ የሚችሉት ነገር ላይ አይደለም፣ የማይችሉት ነገር ላይ ነው የሚያተኩረውና ይሄንን ገጽታ ለመቀየር እንዲያስችል ነው የሷ ችሎታ ወይም her abilities የሚለው ሽልማት ከዚህ በኋላ የሚቀጥል ይሆናል። በአለም አቀፍ ደረጃ ለሚገኙ አካል ጉዳተኛ ሴቶች በሶስት ዘርፎች ላይ የሚሰጥ ሽልማት ይሆናል። ለውጥ ላመጡ ቅድም እንደነገርኩሽ ትምህርት በጣም መሰረታዊ ነገር ነው ለኔ ህይወትና ለኔ ብቻ ሳይሆን ለብዙ አካል ጉዳተኛ ሰዎች ህይወት። በተለይ ጤናንም ስትመለከቺ አካል ጉዳተኛ ሴቶች ልጅ ወልዶ ከማሳደግ አንጻር የስነ ተዋልዶ ጤናን አገልግሎት ከመጠቀም አንጻር በጣም ብዙ ተግዳሮቶች አሏቸውና ከዚህ አንጻር ጀግና የሆኑ ሴቶችን ችግሮችን አልፈው በችግሮች ላይ ቆመው የታዩ ሴቶችን እውቅና መስጠትበት ነው። ሁለተኛው መብቶች ላይ ነው። እንግዲህ አካል ጉዳተኞች መብት አሁን በከፊል ተራምዷል፣ ወደፊት ግን አሁንም ተገቢው ደረጃ ላይ አልደረሰ። ሶስተኛው እንግዲህ በጥበብ እና በባህል እንዲሁም በስፖርት የምንለው ነው። ብዙ አካል ጉዳተኛ ሴቶች በዓለም አቀፍ ደረጃ ላይ አሉ። የዛሬዎቹ ሄለን ኬለሮች እነማን ናቸው? የት ነበርሽ ነው የሚተኩ ብዙ አሉ የሚለውን መልእክት ለማስተላለፍ ነው እና ከምሰራበት ድርጅት ላይት ፎር ዘ ወርልድ ጋር በመተባበር ዛሬ ላይ እንግዲህ ጋዜጣዊ መግለጫውን ሰጥተናል። ሌሎች ዓለም ሊያውቃቸው የሚገባ ፈርጦች አሉ፣ ሌሎች አጥቢያ ኮከቦች አሉ ልናወጣቸው የሚገባ በሚል ምናልባት እኔም ላደግኩበት ብዙ ህይወቴንም ለሚገልጸው የአካል ጉዳተኛ ሴቶች ክብር እውቅና ሞገስ እድል የምንሰጥበት አጋጣሚ ነው የሚሆነው ማለት ነው። ቆንጂት እንግዲህ የእሷ ችሎታ ወይም her abilities የቻለችውን የምናከብርበት እንጂ ያቃታትን ስንዘክር ወይም ስናማረር የምንኖርበት አይሆንም።
እንኳን ደስ ያለሽ። የት ነበርሽ ከየት ነበርሽ ንጉሴ ጋር የተደረገው ውይይት አላበቃም። የት ነበርሽ የሁለት ሴቶች ልጆች እናት ነች፣ ለሴቶች መብቶች መከበርም ተሟጋች ነች። የት ነበርሽ ሴቶች ልጆቿ ስለሚያድጉባት ኢትዮጵያ ምኞቷን፣ ስለ ሴቶች መብቶች ይዞታም የምትለው አላት። ለከነገ በስቲያ ቅዳሜ ይዛታለች ቆንጅት፣ ጠብቋት። ተከታዩ ዘገባችንም በዚሁ በዓለም አቀፍ የሴቶች ቀን ዙሪያ ያቆየናል። የሴቶች ብቻ የበረራ ቡድን
የኢትዮጵያ አየር መንገድ ሙሉ በሙሉ በሴቶች የሚመራ ጉዞ ወደ ቦነስ አይረስ አደረገ። ምክንያቱ ደግሞ ዛሬ በዓለም አቀፍ ደረጃ የሚከበረው የሴቶች ቀን ነው። ጽዮን ግርማ ዝርዝሩን ይዛለች።
የኢትዮጵያ አየር መንገድ ዛሬ በዓለም አቀፍ የሴቶች ቀን በሴት አብራሪዎች ቡድን ብቻ የሚመራ በረራ ማድረጉን ቀድሞ ነበር ያስታወቀው።
Launching our service to Buenos Aires with an all-women operated flight, we want to dedicate this special flight for the African
ወደ ቦነስ አይረስ የምናደርገውን በረራ የምንጀምረው በሙሉ ሴቶች የሚመራ ጉዞ በማድረግ ነው። ይሄ ልዩ በረራ ለአፍሪካ ወጣት ሴቶች ብቃት ማሳያና ህልማቸውን ለማሳካት እንዲነሳሱና እንዲሰሩ እንተጋለን። በረራውን ከማስተባበር አንስቶ በአየር የሚመሩት በሙሉ ብቃት ያላቸው የበረራ ባለሙያ ሴቶች ይሆናሉ። ማርች 8 ለዓለም አቀፍ የሴቶች ቀን በዚህ ልዩ በረራችን እንገናኝ። የታንጎ መገኛና የግሩም ባህሎች ማዕከል ወደ ሆነችው ቦነስ አይረስ አብረን እንጓዝ።
And home of a vibrant cultural scene.
የአየር መንገዱን የቅድና ትብብር እንዲሁም የኮሙኒኬሽን ኃላፊ አቶ ሄኖክ ተፈራን አነጋግሬያቸው ነበር።
የዓለም አቀፍ ሴቶች ቀንን አስመልክቶ በዚህ ቀን የመጀመሪያውን የቦነስ አይረስ ወደ አርጀንቲና የመጀመሪያ በረራችንን አካሄዳለን እና ይህን ቀን ታሪካዊ ለማድረግ የመጀመሪያ ወደ ቦነስ አይረስ ከአፍሪካ ተነስቶ የሚበረው በረራ በሴቶች ቀን በሴቶች ሙሉ በሙሉ ሲሆን፣ በተለይ ደግሞ አዲስ ከያዝነው የቅስቀሳ ካምፔን ጋር በተያያዘ ኢንስፓይሪንግ የአፍሪካን ጀርል የሚል ሴቶች ከወንዶች እኩል እንዲሁም ከወንዶች የተሻለ በአቪዬሽን ዘርፍ መስራት እንደሚችሉ በኢትዮጵያ ያሉ ለአፍሪካ ሴቶች ለማሳየት እና ያንን ተሞክሮ አይተው እነሱም ኢንስፓየር ሆነው ፓይለት፣ ስፓን ቴክኒሽያን፣ ኤጀንት እንዲሁም ዲስፓቸር፣ ኢንጂኒየር እንዲሆኑ ለማበረታታት ነው። ስለዚህ ፋዜቶች የሚስክርት ቤት ያሉትን ያንን ታሳቢ አድርገን ነው እንግዲህ ይህንን ፕሮግራም ያዘጋጀ ነው።
ምን ያህል ሴቶች ተሳተፉበት?
እንግዲህ ከፓይለቶች ኮክፒት ማለት ነው ጀምሮ ካቢን ክሩ፣ ኤርክራፍት ቴክኒሽያን፣ ኤርክራፍት ዲስፓቸር፣ ቼክን ኤጀንት በጣም ብዙ ነው። ቼንን ያየሽው እንደሆነ በጣም ብዙ ነው እና ይሄ ነው የሚል ቁጥር ለማስገንበት ያስቸግራል። ምክንያቱም በሆል ፕሮሴሱስ የተሳተፉት ሴቶች ናቸው።
ተሳፋሪዎችስ?
ከተሳፋሪዎቹ መካከል እንግዲህ ያው ወንድ ሴትም አለ፣ እሱ ላይ እንትን የለም። ግን ያው ከኛም ኢትዮጵያ አየር መንገድ ሴቶችን በማኔጅመንትን በሰራተኛ ደረጃ በዚህ በመጀመሪያው በረራ ወደ ቦነስ አይረስ በመጀመሪያ በረራ ታሪካዊ በረራ እንዲሳተፉ አድርገናል እና ከማኔጅመንት ስታፍን ከሰራተኛም ሴቶች አሉ።
ምን ያህል ሰዓት ነው በረራው? ተመልሰው ይመጣሉ ወይስ በዛው የሚያደርጉት ሌላ በረራ አላቸው?
ያው በረራው ከዚህ ከአዲስ አበባ ተነስቶ ወደ ሳው ፓውሎ ነው መጀመሪያው። ከሳው ፓውሎ ያው አንድ ሰዓት የሚደርስ ስቶፕ አለው። ከሳው ፓውሎ ወደ ቦነስ አይረስ ከዛ ከአሰሩ በኋላ ነው ተመልሰው የሚመጡት።
እነዚህ ሴቶች በአጠቃላይ በተለይ አብራሪዎቹ ምን ያህል ቁጥር አላቸው? በአየር መንገዱ ውስጥ በምን ያህል በመቶ ናቸው የሴቶች ቁጥር ከወንዶቹ ጋር?
የኢትዮጵያ አየር መንገድ ውስጥ አሁን እንግዲህ ባለፉት አመታት የድርጅቱ የሰራተኛ ቁጥር በጣም አድጓል። ባለፈው 7 አመት ከ5-6 ሺህ አሁን 13 ሺህ ደርሷል እና እጅግ በጣም ከፍተኛ የሰው ኃይል ከአየር መንገዱ እድገት ጋር በተያያዘ ማለት ነው ገብቷል። ከዚህ ውስጥ ከፍተኛ የሆነው ቁጥር ሴቶች ናቸው። በተለይ ደግሞ አሁን በማኔጅመንት ሌቭል ከ30% ከዛም በላይ የሚደርሱ ሴቶች አሉ። ግን ወደፊት ያው ያንን ወደ 50% ለማድረስ ነው እና ትራዲሽናሊ ለወንዶች ማህበራዊ ተጽዕኖም ሆነ በሌሎች ተጽዕኖዎች ለወንዶች የነበሩ ፕሮፌሽን ዛሬ ለሴቶች ክፍት ሆነው በፓይለት ደረጃ የተወሰኑ እየገቡ ነው እየሰለጠኑ ነው እና ወደፊትም ቀጥለን እንግዲህ ወደ 50% እናደርሰዋለን ከዛ በላይ።
የሴቶች አብራሪዎችን ቁጥር ግን አልነገሩኝም። ምን ያህል ሴት አብራሪዎች አሏቸው?
ኢትዮጵያ መንገድ እንግዲህ አሁን በጣም ብዙ አብራሪዎች ነው ያሉ፣ በመቶዎች የሚቆጠሩ። ኤግዛክት ፊገሩን ወይት ብለን እንሰጣቸዋለን። ግን ገና ነው ማለት አሁን ነው ገና እየገቡ ያሉት እና እየሰለጠኑ ያሉት እና ወደፊት ያው የሚያድግበት በተለይ አሁን ወጣቶች ብዙ እየገቡ ሴቶች በራሪዎች እና የምናሳድግበት ሁኔታ ይኖራል።
በጣም እናመሰግናለን። እግዚአብሔር ስጥልን አቶ ሄኖክ ለሰጡ ማብራሪያ።
እኔም አመሰግናለሁ። እንግዲህ መልካም ቀን ነው እናንተ ጋር እኛ ጋር ምሽት ነው። ደህና ዋሉ ለሁላችን፣ እንዲሁም ላንቺም የመልካም የሴቶች ቀን።
አየር መንገዱ ሙሉ በሙሉ በሴቶች ብቻ የተመራ በረራ ወደ ባንኮክ ማድረጉም ይታወሳል።
ይሁንና አመሰግናለሁ። ክቡራትና ክቡራን አድማጮች ማርች አለማቀማን በዩናይትድ ስቴትስ የሴቶች ታሪክ ወር እንደሆነ ይከተላል። እኛም በየዕለቱ ስርጭታችን ከሴቶች ታሪክ ወር የተለያዩ ዝግጅቶችን እያነሳን እንመለሳለን። ወደ ተከታዩ ዝግጅታችን እናልፋለን። የተፈጠረው አካባቢን የማከም የልማት ንቅናቄ በአርሲ ጭላሎ መለስካቸው አማሃ ያጠናቀረው ዘገባ ይከተላል።
የተፈጥሮ ሀብት መመናመን የአየር ንብረት ለውጥና እነዚህን ተከትሎ የተከላላው ከባቢ ይዘት ወይንም ባህሪ መለወጥ ለሰው ልጅ ከፍተኛ ስጋት ደቅኗል። በደን ተሸፍነው የነበሩ ከፍተኛ ስፍራዎች ዛሬ ተራቁተው ለብዙ ምንጮችና ወንዞች መድረክ ምክንያት ሆነዋል። በውስጣቸው ይዟቸው ለነበሩ የዱር እንስሳት ቁጥር መቀነስና ጨርሶ መጥፋትም አንድ ትልቅ ምክንያት ነው። ሌሎች ተያያዥ ጉዳዮችም እየታዩ ናቸው። በአርሲ የጭላሎ ጋላማ ተራራማ ስፍራዎች እንደዚህ ያለ ጉዳት ከደረሰባቸው አካባቢዎች አንዱ ነው። በኢትዮጵያ ችግሮቹን ለመመከትና መፍትሄ ለመሻት ኃላፊነት የሚሰማቸው ዜጎች እየጣሩ ናቸው። ሪል ግሪን ቪዥን ጄኔሬሽን ኢትዮጵያ የተሰኘ መንግስታዊ ያልሆነ ድርጅት በቅርቡ እንዲህ ባሉ ወገኖች ተቋቁሟል። ሪል ግሪን ቪዥን ጄኔሬሽን ኢትዮጵያ መስራች ጉባኤውን ያከናወነው በአዳማ ናዝሬት ከተማ ድሬ ኢንተርናሽናል ሆቴል የካቲት 4 2010 ዓ.ም ነበረ። ይህም መንግስታዊ ያልሆነ ድርጅት ለመመስረት ዋነኛ ናቸው ከሚባሉት ሰዎች ግንባር ቀደሙ ደግሞ በአዲስ አበባ ዩኒቨርሲቲ የፊዚክስ ትምህርት ክፍል መምህር ዶክተር ሙሉጌታ በቀለ መሆናቸውን ብዙዎቹ ይመሰክራሉ። እርሳቸውንስ ይህን አይነት ድርጅት ለመመስረት የገፋቸው ኃይል ምን ይሆን? ዶክተር ሙሉጌታ የአርሲ ልጅ ናቸው። የጭላሎ ጋላማ የተራራ ሰንሰለቶችንና ደኑን እያዩ አድገዋል። ዛሬ ግን ከትንሽ ምልክቶች በስተቀር የለም ማለት ይቀላል። ዶክተር ሙሉጌታ በቀለን ትዝታቸውን ጠይቂያቸው ነበር።
እንዴታው በጣም እያየ ነው የመነመነ እያየ ነው ምንጮች የደረቁበት እያየ ነው አውሪዎች እኔ ከአባቴ ጋር ካሰላ ወደ ናዝሬት በሚሄድበት ጊዜ አንዳንዴ ጫካ ውስጥ እየሄድን ከርከሮች፣ ድኩላ፣ የተለያዩ የዱር አራዊትን እያደንን እኛው ራሳችን የጨረስናቸው ብዬ ነው የማስበው። እና ያንገበግበኛል የዛን ጊዜ የነበረው የጫካው በቆላ አካባቢ ያለው የግራሩ ስፋት፣ ጥቅጥቅ ያለ ጫካ እንጆሪውን ብትል በጣም አሁን ወደ 70 ዓመት ሆኖኛል። በዚህች እድሜ ውስጥ የነበረው እንዳልነበረው ሆኖ ነው እና በጣም ነው የሚያንገበግበኝ። እሱም ነው የቆረቆረው።
ዛሬ ለሚታየው የአየር ንብረት ለውጥና ለውጤቶቹ ብሎም በአካባቢ በሚያሳድሩት ተጽዕኖ ተጠያቂው የሰው ልጅ ነው አይደለም የሚለው ጥያቄ በአንዳንዶቹ ዘንድ አከራካሪ ነው። ብዙዎቹ የዘርፉ ሊቃውንት ግን የሰው ልጅ ለዚህ በአብዛኛው ተጠያቂ ነው ሲሉ አያሌ ማረጋገጫዎችን ያቀርባሉ። የሰው ልጅ ለኑሮ በሚያደርገው የማያቋርጥ ትግል በእጁ ባለው ቴክኖሎጂና ስለ አካባቢው ባለው እውቀት ልክ አካባቢውን እያለማ ይጠቀማል። እውቀትና ቴክኖሎጂ ይበልጥ ባደገና በሰላ መጠንም የሰው ልጅ ከአካባቢው ጋር ተስማምቶ የመኖር ችሎታው ከፍ ይላል። ይበልጥ ይበለጽጋል፣ ይበልጥ ነጻ ይሆናል። የነ ዶክተር ሙሉጌታ ርዕይ ይህን ይመስላል። የሪል ግሪን ጄኔሬሽን ኢትዮጵያ ዓላማም ሰፊ ነው።
በጣም ሰፊ ነው። በታሪክ፣ በሳይንስ፣ በባህል የአገሪቱን እውነተኛ ነገሮች ለመዘገብ ለመቅረጽም ያሰበ ነው። ሰፊ ነው። ግን ለአሁኑ እኛ እዚህ ቦርድ ውስጥ አሁን አዲስ አበባ አካባቢ ያለን ሰዎች ስንሰባሰብ የጭላሎ ጋላማን እንደ ጉልህ አጀንዳ አድርገን ሌላዎቹን ለጊዜው ትተን በዛ ዙሪያ ተሰባስበን ነው ጠቅላላ ጉባኤ ያደረግነው።
ሪል ግሪን ጄኔሬሽን ኢትዮጵያን ከመሰረቱት አንዱና የቦርዱ ጸሐፊ ሻምበል በለጠ ማሞ የድርጅቱን ወቅታዊ የሥራ ትኩረት ሲያመለክቱ እንዲህ ብለዋል።
ቢያንስ አካባቢውን ሕዝብ ግንዛቤ ማስጨበጥ ነው።
በሌላ በኩል ደግሞ ዛፍ መትከሉ ብቻ ውጤት የለውም። እኛ ምናስበው ሰዎች ላይ መስራት ነው፣ የሰዎችን አይምሮ መለወጥ ነው። ፕላስ ደግሞ ሰዎች ተጠቃሚ መሆን አለባቸው። የአካባቢ ህፃናት ልጆች ቤተሰቦች መረዳት አለባቸው። እነሱ የራሳቸው ነው ገቢ የሚያገኙበት ሚንሶች መፍጠር ነው። ይሄንን ከፈጠርን በኋላ ህዝቡ የራሴ ነው የምል ዛፍ ተከላውንም ላይ ሁሉንም ነገር የመቀበልና የመንከባከብ አቅም ይኖረዋል የምል ነው። እና መጀመሪያ ህዝብ ላይ መስራት ነው።
ድርጅቱ መስራች ጉባኤውን ባካሄደበት ዕለት የጥናት ጽሑፍ ያቀረቡት ዶክተር አጥላው ዓለሙ ይህን ትኩረት ሳይንሳዊ መሰረት ያለው እንደሆነ አመልክተዋል። ጥናቶች መካሄድ እንዳለባቸው ጠቁመዋል። ጥናቶቹ ደግሞ የተቀናጁና አንዱ ሌላውን የሚደግፍ መሆን አለበት ይላሉ። ለዚህም ለ40ና ለ30 ዓመት የሚያገለግል መሪ እቅድ ወይንም ማስተር ፕላን መንደፍ ያስፈልጋል። ዶክተር አጥላው ዓለሙ
ማስተር ፕላን ለማድረግ የ30-40 ዓመት እቅድ ለማውጣትና ተደጋግፎ ለምሳሌ ኢንቫይሮንመንት ላይ በማተኮር ብቻ የሚመለስ ጥያቄ አይደለም። ሰዎች መኖሪያ ይፈልጋሉ። ዛፍ ትከሉ ተብሎ በማግስቱ ይቆርጡታል። ለምን? እንጨት ያስፈልጋቸዋል። በአካባቢው ስራ ካልተፈጠረ የኢኮኖሚያዊ መንገዶች መኖሪያ መንገዶች ካልተፈጠሩ ኢንቫይሮንመንቱን ብቻ እመልሳለሁ ማለት አይቻልም። ሶሻል ኮምፕሌክሶችን የሚቋቋሙ ነገሮች ካልተደረጉ በአንዱ አቅጣጫ ብቻ በመሄድ መፍትሄ አይኖርም።
እንዲህ ያለ ሰፊ ስራ ለማከናወን መቼም ገንዘብ ያስፈልጋል። ገንዘቡ ደግሞ ጥቂት አይደለም፣ ብዙ ገንዘብ ያስፈልጋል። ከየት ሊመጣ ነው? ዶክተር ሙሉጌታ በቀለ መልስ አላቸው።
ሰፊ ዓላማ ሰፊ ገንዘብ ምንጭ ማግኘት ያለበት ስለሆነ በእቅድ እንደ መነሻ ሀሳብ ማሰባሰቢያ ሀሳብ ይዘን ለመንቀሳቀስ እውቅና ችሎታ ያላቸውም ሰዎች በዚሁ በጎ አድራጎት ድርጅት ውስጥ ሰዎችን አግኝተናል። በዚህ በመነሻ ሀሳብ ማፍለቅ ላይ ብዙ ልምድ ያላቸውን አሳትፈን በእነሱ ዙሪያ ትናንሽ ንዑስ ኮሚቴዎችን ዘርግተን ይህንን ገንዘብ ለማሰባሰብ በዓለም አቀፍ ደረጃ ለገቢ ለማሰባሰብ አስበናል። በጎ አድራጎት ድርጅታችንም 90% ከውጭ 10% ከሀገር ውስጥ ፈቃድ ያለው በጎ አድራጎት ድርጅት በመሆኑ ያ እድል ይሰጠናል።
በማህበር ውስጥ በተለያዩ መስኮች ዕውቅና ያላቸው ሰዎች በእርግጥም አሉ። ከነዚህ መካከል አገሪቱን በመላ ዓለም ካሳወቋት ዝነኛ ኢትዮጵያውያን መካከል አትሌት ኮሎኔል ደራርቱ ቱሉ በመስራች ጉባኤው ላይ ተገኝታ ነበረ።
ያ ያለው ችግር እንግዲህ አብረን ለመቅረፍ ነው። ይሄ ችግር የአንድ አካባቢ ችግር የአንድ ሀገር ችግር ሳይሆን የዓለም ችግር ነው። እንደ ኢትዮጵያም እንደ አፍሪካም እንደ ዓለምም እየተከሰተ ያለ ችግር ነውና ይሄን እንግዲህ ሁሉም በየፊናው እንግዲህ ይሄንን ችግር ለመቅረፍ ሁሉም የድርሻው እንደወጣ ነውና እኔም እንደ አንድ ሰው እንደ አንድ ኢትዮጵያዊ እንደ ሀገር እንደ ተወላጅም እንደ አሁን በተጀመረው እንደ አንድ ተወላጅም ግዴታ ለወጣ ነው ማለት ነው።
መቼም በታዋቂነትሽ ብዙ ነገር ልታረጊልሽ ትችያለሽ ለድርጅት።
በደንብ በመገባ
የጭላሎ ጋላማ ስንሰለታማ ተራራዎች ዛሬ ወዳሉበት መራቆትና መጎሳቆል የደረሱት በረጅም ዓመታት ነው። ወደ ነበሩበት ልምላሜ ለመመለስ የዛኑ ያህል ሳያስፈልግ አይቀርም። ይህ ግን ዛሬ መጀመር አለበት ይላሉ ዶክተር ሙሉጌታ በቀለ። የሚፈለገውን ውጤት በእድሜያቸው እንደማያዩት ይናገራሉ። ይሁንና ትንሿን ድርሻችንን ለመወጣት ቆርጠናል ይላሉ በዘወትር ትህትናቸው። ለሪል ግሪን ቪዥን ጀነሬሽን ኢትዮጵያ መልካም ውጤት እንመኛለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ክቡራትና ክቡራን አድማጮች ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀዋል። ቴክኒሻን አሽዋን ካሊ፣ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ የዌብና ማህበራዊ መገናኛ ፕሮዲውሰር አበባየው ገበያው፣ በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ እያስተናገድናችሁ የቆየ ነው አዲሱ አበበና ሶሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ከኛ ቀጥሎ ይቀርባል። በእኛ በኩል ከአስቴር አወቀ ጣይቱ ጋር እንተዋችሁ። መልካም ዓለም አቀፍ የሴቶች ቀን ጤና ይስጥልኝ።